አሁን ወደ መጀመሪያው ዝግጅት እናልፋለን። እሰት አገባ በቅርቡ ዋሽንግተን ዲሲ ላይ በተመረቀ አንድ ግለ ታሪክ መጽሐፍ ዙሪያ ሁለት የመጽሐፉ ገምጋሚዎች ያደረጉት ክርክር ነው የዛሬው የእሰት አገባ ይዘት። መጽሐፉ በሀገር ፍቅር ጉዞ ተብሎ የተሰየመ ነው። ጸሐፊው አቶ አብዩ ብርሌ ናቸው። በጊዜው የተማሪዎች የለውጥ እንቅስቃሴ፣ በኤርትራ ጉዳይ፣ በዘመኑ ፖለቲካዊ ክንውኖችና ሌሎችም ተያያዥ ጭብጦች ዙሪያ የመጽሐፉን መቼት ተንተርሶ የተካሄደ የሁለት ወገን እሰጥ አገባ ክርክር ነው። ገምጋሚዎቹ ዶክተር ሞገስ ገብረ ማርያምና አቶ ነአምን ዘለቀ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የክርክራቸው ሁለተኛ ክፍል በቀደመው ክርክራቸው ከተቋጨበት ይነሳል። እንሆ አብራችሁን ቆዩ።
ዶክተር ሞገስ፣ አቶ ነአምን የርሶን የቀደሙ ተወሰኑ ሐሳቦች ተቀብለው ሂደቱንና ለተነሱ ጥያቄዎች ሊሰጥ የተሞከረው መልስ ላይ ጥያቄ ይነሳ እንደሆነ ነው እንጂ በጊዜው ተማሪዎች ለለውጥ የተነሱበት ዓላማ ሊጠየቅ እንኳን የማይችል ነው የሚሉት። የቀረቡትንም አንዳንድ ማስረጃዎች በበርካታ ጥናቶችና መረጃዎች ተደግፈዋል ብለው ተከራክረዋል።
አቶ ነአምን ካነሳቸው ነጥቦች ጋር መስማማባቸውም ነገሮች አሉ። መጀመሪያ ግን ወደ ደራሲው ጥንካሬ እንግባ። ደራሲው በዚህ መጽሐፉ ላይ የሚያሳየው የማይካል ነገር የዓላማ ጽናቱ፣ የጭንቅላቱ ብስለትና የጭንቅላቱ ቅልጥፍና በጣም በጣም የሚደነቅ ነው። በዚህ አንጻር ደግሞ ለሀገሩ፣ ለወገኑ፣ ለተጨቆነ ሕዝብ ያለው ኮምፓሽን፣ ተቆርቋሪነት በጣም የሚያስደንስ ነው። መስዋዕት ለመቆራጥነት የከፈተ ሰው ነው። ሰብአዊ የሆነ ሰው ነው። እዚህ ላይ ግን እኔ ያለኝ ጥያቄ የሚሆን እዚህ ላይ አንዳንድ የሚያሳየው ምንም አንደኛ የደራሲው የኢትዮጵያን ውስብስብ ታሪክ ኢትዮጵያ ከየት መጣች የትልች ምሎ አለማወቁ በኤርትራ ላይ ለሚያነሳው ጥያቄና ግንዛቤ መልስ ሊሆን ይችላል። የኤርትራን ጉዳይ ለኤርትራን በተውንላቸው ኖሮ በጣም ደስ ባይ ነበር። አሁን ቢሆን እኛ ብቻችን ከተከራከር ነው ሙሉነት አይኖረውም። ግን የማይረሳ ነገር ማወቅ ያለበት አቶ ነአምን የሚያሳንሰው ነገር ምንድነው? ኢትዮጵያ ወይ ሞት ብሎ የመጡ የዩኒየንስ የአንድነት ፓርቲ ኤርትራያኖችን ሚና በጣም በጣም አብዩም ነአምንም አኮስሶታል። የአንድነት ፓርቲ ማጆሪቲ ፓርቲ ነበረ። ፌዴሬሽኑ ፈርሶ ወደ አንድነት ሄደው በአንድነት ፓርቲ አባሎች ብዛት ነው እንጂ አቶ በረከት አብረስላሴ ወይም አብይም እንደገለጸው አቅራ ማሳሴ ብቻቸውን አዲስ አበባ ቁጭ ብለው በተአምር በወኪሎቻቸው በአስማት ያደረጉት ነገር አይደለም። ፌዴሬሽኑ ብዙ ችግር ነበረበት። በኤርትራውያን በቆሎኞችና በከበሳዎቹ መካከል እርስ በርሳቸው የነበረው በከለ ጉዛይ፣ በሰራዬ፣ በአማሴን ያለው ፌዴሬሽኑን ፓራላይዝ አድርጎት የነበሩ ይሄው ንጉ ለፌዴሬሽኑ መፍረስ ያደረገውን አስተዋጽኦ ሳናነሳ ኃይለ ሥላሴ ብቻቸውን ለፌዴሬሽኑ መፍረስ ኃላፊ ያደረጉ ተገቢ አይደለም ባይ ይህ ወደፊት በታሪክ በደንብ አድርገን ልናየው እንችላለን። ኢትዮጵያ ወይም ሞት ብለው ኤርትራ ውስጥ ሆነው እንኳ ብዙ ህይወታቸው የሰው ሰዎች አሉ። ይህ ፌዴሬሽን መፍረስ የወደፊት ለኤርትራ ችግር ያመጣል ሚል ቢኖሩ እንኳ አብዛኞቹ ደግሞ ኢትዮጵያ ከኤርትራ ጋር ካልተዋሃደች የኤርትራ ችግር የበለጠ ይሄዳል ብለው ፌዴሬሽን አፍርስ ወደ አንድነቱ የሚያጎድሉ ብዙ ሀይሎች ነበሩ። እነሱንም አልተመለከትንም። ዝም ብለን ይህን ብቻ ነው አብዩ የተመለከተው። አሁን የኤርትራ ራሳቸው እንደገና ቢመለከቱት ብዙ የሚያመዛዝኑት ነጥቦች አሉ። እኛ ግን በደፈናው አብይ ወር ላይ ነጥብ ያደረገው እናቱ ወልዳ ወልደ ማለትን የአንዱን ቨርዥን ብቻ ነው የአንዱን ገጽታ ብቻ ነው እንጂ የመለሰን እይታና አመለካከት ይህ መጽሐፍ አያንጸባርቅም። ይህንን ዚላ ብንተወጥሩ ነው ብሎ ምክንያቱም የተደረገው ተደርጓል። አሁን ትኩረታችንን ወደ ኢትዮጵያ ብናመጣው ጥሩ ይመስለኛል። ይህንን ያነሱበት አንድ አመት ያለ ቁጭትን አድርገን ከሄድን ለወደፊት መዲና አናገኝም። ስህተት በሁለቱም በኩል ተሰርቷል። ነገር ግን ስህተት በሞላ የኃይለ ሥላሴ ነው ብሎ ኃላፊነቱን በኃይለ ሥላሴ ለመጫን ይህን አልስማማም።
መልካም።
ኤርትራያኖችም አሁን ቀስ ብለው ይህን ቢገመግሙት ሁለቱም በኩል ተሰበራለ ብለው ይገምታል።
መልካም
ነው የማስበው።
20 ዓመት በኋላም የኤርትራ ጉዳይ ጥያቄ ሆኖ መጥተዋል። በዚህ መጽሐፍ ውስጥ አቶ አብዩ ብርሌ ያነሷቸውን ጉዳዮች መሰረት አድርጎ ከ20 ዓመት በኋላ ለመጀመሪያ ጊዜ የተለየ ሁኔታ የሚታይበት ነው የሁለቱ ሀገሮች ግንኙነት። ይሁንና በዶክተር ሞገስ የአንድነት ኃይሎችን ጉዳይ አሳንሰውታል ይላሉ አቶ አብዩ ብርሌን በመጽሐፋቸው። እርሶን በግምገማው ለኤርትራ ጥያቄ የተሰጠውን መልስ በሙሉ ከዚያም የተከተለውን ግጭትና ጦርነት በቀዳማዊ ኃይለ ሥላሴ ላይ ብቻ ማሳረፍ ተገቢ አይደለም ነው የሚሉት? እንዴት ይከራከራሉ አቶ ነአምን?
እኔ ከዶክተር ሞገስ ጋር የምስማማው በመር ደረጃ የታሪክ ዘገባዎች የታሪክ ሀቆች ወይ ክንውኖች ብቻ ሳይሆን ነኛን ሀቆችና ትርጓሚዎቻቸው ከተለያየ መልከታ ከተለያየ ታዘቤ ማየት እንችላለን እና ዶክተር ሞገስ ካለው ምስማማው አንድ የታሪክ ሂደት በአንድ ኃይል ብቻ ሳይሆን የተለያዩ ኃይሎች ድምር ውጤት ነው የሚለውን እስማማለሁ። ኢን ዲስ ኬዝ የቀዳማዊ ኃይለ ሥላሴ ብቻ ሳይሆን በኤርትራ ውስጥ የነበረው የአንድነት ኃይሉም የተለያዩ የውስጣዊም የውጫም ኃይሎች የነኛ ሁሉ ድምር ነው የሚለውን እስማማና ግን አልቲሜትሊ ሄዶ ሄዶ መዳረሻው ያ እርምጃ የኤርትራ ህዝብ በፌዴሬሽኑ ያገኘው መብቶች በሙሉ ሲቀማ በተለይ ወጣቱ ለአንድነት ፓርቲ ብሎ ለአንድነት ከኢትዮጵያ ወይ ሞት ብሎ የታገለው ያ የእንጋፋው ትውልድ ሳይሆን የእነሱ ልጆች ወጣቱ ከብዙ አይነት አዳዲስ ሀሳቦች አዳዲስ ፍልስፍናዎች ጋር የተዋወቀው የተማሪው ትውልድ ከዛም በፊት የነበረው ምን ተሰማው? ለምሳሌ ትግርኛና አረብኛ ኤርትራ ውስጥ በፌዴሬሽኑ ያደረገውን አማርኛ ብቻ ትናገራለህ ወይም ትማራለህ ሲባል ምን ተሰማው? ኤርትራ ባንዲራ ነበረው በፌዴሬሽኑ አግባብ መሰረት ውሳኔ መሰረት የራሷ ባንዲራ ነበራት በፌዴሬሽኑ የተስማማ ያ ሲወርድ እና ኢትዮጵያ ሰንደቅ ዓላማ ብቻ ሲደረግ ነጻ ፕሬሶች ነበሩ፣ ፓርላማ ነበር። ኢትዮጵያ ውስጥ ያልነበሩ በአንጻር የሆነ ነጻነቶች ተምቶች ኤርትራ ውስጥ ነበሩ። እነኛ ሁሉ ሲታገዱ በተለይ ወጣቱ ትውልድ ምን ተሰማው የሚለውን በደንብ ማገናዘብ እና ያም ለትግል እንደገፋው እንዳነሳሳው መገንዘብ ያለብን ይመስለኛል። እኔ ንጉሠ ነገሥቱ ብቻ አረጉ በሚለው ሳይሆን የተለያዩ ኃይሎች ድምር ውጤት ነው የሚለውን ተቀበለዋል። ግን አልቲሜትሊ ውሳኔ ወሳቸው ይህ ብቻ አይደለም። ጸሐፌ ትእዛዝ አጽሉ እንዲሁም ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ይሄን የፌዴሬሽን ማፍረስ ሁኔታ አይጠቅምም፣ ብዙ ችግር ያመጣል የሚል ምክር እንደሰጡ ቢሊቭ እነ አምባሳደር ዘውዴ ረታ በጻፉት መጽሐፍ ላይ እየተካተተ ይመስለኛል። ሌሎችም እንደዚሁ መረጃዎች አሉ ይመስለኛል። ለማንኛውም ሄዶ ሄዶ የፌዴሬሽኑ መፍረስ የኤርትራ ሕዝብ ወደ ትግል እንዲገባ ከዛም በኋላ በተደረጉ የተለያዩ ኢፍትሃዊ የሆኑ እርምጃዎች በኤርትራ ሕዝብ ላይ ወጣቱ ላይ የተደረጉ መቃዎች ወደዛ ገብተውታል። አግሪ በአንድ ኮዝ አንድ መንስኤ ብቻ አንድ ውጤት አያመጣም የሚለውን እስማማለሁ። ብዙ መንስኤዎች እና ብዙ ፋክተሮች ነበሩ፣ ንጉሠ ነገሥቱም ያንን ሚዛን ጠብቀው መሄድ ነበረባቸው የሚለውን እስማማለሁ። በብዙ ጉዳዮች ግን ሄዶ ምን አመጣ የሚለውን ውጤት ደግሞ መመልከት ያስፈልጋል። አልቲሜትሊ ያመጣው ሲመዘን ህዝቡን ወደ ትግል ወደ ነጻነት መፈለግ ነው የገፋው የሚለውን አብዩ በመጽሐፉም ላይ በደንብ አብራርቶታል። ሌሎች ጸሐፍት እና ተመራማሪዎች ይህንን ያመላከቱበት ሁኔታ አለ። ለማንኛውም እንዲህ አይነት ጉዳዮች በጣም ብዙ ዝርዝር ያላቸው ታሪካዊ ሁኔታዎች ተነጋግረን ተከራክረን ዘ ቤስት ኦፍ ሂስቶሪያንስ እንደሚታወቀው ታላቅ የሚባሉ የታሪክ ጸሐፊዎችም በተለያዩ የታሪክ ጉዳዮች ላይ ሙሉ በሙሉ ስምምነት ስለማያደርጉ አይ ቲንክ ይሄ አይነት ውይይት እና እውነታውን ለመረዳት የሚደረገው ፍለጋ፣ ምርምር፣ ጥናት ሊቀጥል ጥሩ ነው። ምን ሆነም ያም ሆኖ ሙሉ ስምምነት ሙሉ እይታ በታሪክ ለምናገኝበት እንደ ሌላው የታሪካችን
ማወዛገቡ ይቀጥላል።
ማወዛገቡ ሊቀር አይመስልም።
መልካም፣ የሚያግባባ ይመስለኛል። ቀጣይ ምርመራዎች፣ ጥናቶች መካሄድ አለባቸው፣ መወያየት አለብን፣ በቅጡ መከራከር አለብን ያሉት አቶ ናምን የሚያግባባ ይመስለኛል። ዶክተር ሞገስም የሚስማሙ ይመስለኛል። በዚህ
ማለሁ ይህን የእስራኤል መተው አለብን ወይም እነሱ ማስገባት አለብን።
መልካም። በአቶ አብዩ ብርሌ መጽሐፍ መነሻነት ሰፊ ክፍል ሰጥተው በአራተኛው ክፍል የጻፉት የኤርትራ ጉዳይ ሊያነጋግር የሚችለውን ያህል ተወሰነም ቢሆን መልከት ታደርጋቸዋል። እስኪ ወደ ትልቁ ጊዜ እንሂድ። በአመዛኙ በዚያ ዘመን የተጀመሩ እንቅስቃሴዎች ዛሬም ድረስ ጎራ ለይተው የተለያየ ሀሳቦች የሚጋጩባቸው የሚፋጩባቸው መሆኑ ይታወቃል። ለተከተሉትም ሁኔታዎች አንዳንድ የጊዜውን ሁኔታዎች የሚያዛምዱ በዚያ ጊዜ የተነሱ ጥያቄዎች ከአርባ ዓመት በኋላ ስለመመለሳቸው እርግጠኛ አለመሆናችን ምናልባትም የተመለሱበት ትምህርት ስለመወሰዱም ጥያቄ የሚነሳበት ነውና በጣም አንገብጋቢ የምትሉት በዚህ መጽሐፍ በኢትዮጵያ ጉዳይ የተነሱ በርካታ ነገሮች አሉ። እነኚህ ጭብጦች እንደ ተመልካቹ እንደ አንባቢው ከራስ ሁኔታ ጋር ማገናዘብን ይጠይቃሉ። ልቅ መጽሐፍ ነው፣ ሰፊ ነው። ላላነበቡ ያን ሐላዋይነቱን ቅርብ ማድረግም ያዳግታል። ነገር ግን እናንተ በግምገማችሁ ያነሳችሁት ዛሬም ቢነሳ የምትፈቅዱት የተወሰኑ ነጥቦች ካሉ ቅድሚያ እሱን አንዳንድ እድል ልስጥና ትምህርት ተቀስመዋለሁ ወደሚለው ጥያቄ ወስዳችኋለሁ። ከሌለ ዶክተር ሞገስ እርሶን ላስቀድም፣ አቶ ናምን ይከተላሉ።
እሺ፣ መጀመሪያ መጽሐፉ መነበብ ያለበት ታሪካዊ መጽሐፍ ነው። ምክንያቱም ብዙ ብዙ ነጥቦችን የያዘ ነው። ወደ ናምን መሳ በተለይ ቅድም ናምን ካሉ ጋር የምስማማው ነገር አንዳንድ ነገር በኢትዮጵያ ቶሎ ስላተከሰተ ወደ ሬቮሉሽንና ወደ መፈንቅለ መንግስት የዙረፍሻ አስተሳሰብ ምሎ እኔም ምጋር አንድ ነጥብ አለ ማለት ነው። ይሄውም የመሬት ላራሽ ጉዳይ ነው። በዚህ መጽሐፍ አብይ ብርሌም የግራ ተማሪዎችም ሁላችንም እንደው ኃይለ ሥላሴ ደጋፊዎችም ተቃዋሚዎችም የሚስማሙበት አንድ ነገር አለ። ግራማ ኃይለ ሥላሴ የመሬት ላራሽን ጉዳይ ዘንግቶት የመንግስቱ ነው አይረብሻ ትልቅ የማስጋ ደወሉላቸው ጉዳዩን ተገንዝበው የመሬት ይዞታ ሚኒስቴር አቋቁመው ሳለ ያ የመሬት ይዞታ ሚኒስቴር ጉዳዩን በደንብ አስጠንቶ መፍትሄ ካገኘ በኋላ ምንም ነገር ሳይፈይድ ዝም ብሎ ሲንቀራፈፍ ቀኑ መሽቶበት በግራማ ሰስ ላይ ዛሬ አሁን ምን ጊዜ የማይጠፋ ጥቁር ነጥብ አስነስቶባቸዋል። ይህና ምንም እኔም ሁላችን የምንካፈሉ ጉዳይ ነው። የመሬት ላራሽ ጉዳይ ያስነሳው ቀውስ አሁን ዛሬ በደንብ የመሬት ላራሽ ጉዳይ ስላተጠና ዛሬ ምሳሌ በሸዋ፣ በጎንደር፣ በጎጃም፣ በወሎ ካሉት መሬቱ ስንቶች ነበር የገባሮቹ፣ ስንቶች ነበር የባላባቶቹ፣ በኦሮሚያ ካለው መሬት ድሮ ስንቱ ነበረ ጠፉና ለሞ፣ ስንቱ ነበረ በኦሮሞ ባላባት፣ ስንቱ ነበረ በአማራ ባላባት የተያዘው። እነዚህን ጥያቄዎች በደንብ መዘርዘር አለባቸው። ምክንያቱም አሁን ለነገሰው ዘረኝነት አንዳንድ መስ መስጠት ስለሚገባ ሲስተሙ በመሬት ላራሽ ጉዳይ ላይ ከአቶ ናምና ከአቶ አቢብርሌ ከሁሉም ጋር እስማማለሁኝ። ነገር ግን በኋላ የተነሳው የብሔር ብሔር ጉዳይ ኢትዮጵያን አሁን ለማጥፋት እየዳዳ ስለሆነ እሱ ላይ ብዙ ጥንቃቄ ያስፈልገናል፣ እሱ ላይ ብዙ ትምህርት ያስፈልገናል። ምናልባት እሱም ወደፊት በጣም መወያያቸው ብለው በሁሉም ነገር ትምህርት የሚሆን ብቻ ለማንኛውም ነገር አሁን ጊዜ እንደተማርነው ለውጥ በወጣቶች ሊጀምር ይችላል፣ ሊቀነቀን ይችላል። ነገር ግን ለውጥ በአዋቂዎችና በሽማግሌዎች መተግበር አለበት፣ አልበለዚያ ሀገር እናጠፋለን። ጥሩ መድኃኒት ወይም ጥሩ ሐኪም በሽታውን ገድሎ በሽተኛውን ያደራል። መጥፎ ሐኪም መጥፎ መድኃኒት፣ አላዋቂ ግን በሽተኛውንም በሽታውንም ይገላል። ይህንን መጠንቀቅ አለብን። አመሰግናለሁ።
መልካም። ዶክተር ሞገስ ከሕክምና ሙያቸው ጋር አዛምደው ነው የኢትዮጵያን ህመም መታከም አለበት ያሉትን ያቀረቡት። አቶ ናምን ወደ ዋናው የመጨረሻ መደምደሚያ ጥያቄ ከመሄዴ በፊት ለርሶም በተመሳሳይ ድልስ በቀደሙ በተነሱ ሐሳቦችም ላይ ኢትዮጵያን አስመልክቶ በዚህ መጽሐፍ በተወሱ መታየትም መነሳትም አለባቸው የሚሏቸውን ነጥቦች ባጫጭሩ።
በጣም ጥሩ። ቀደም እንዳልኩት ያንን ትውልድ ያነሳሳ ወደ ትግል ወደ ለውጥ የነበሩ ተጨባጭ ነባራዊ አስከፊ ሁኔታዎች፣ ድህነት፣ ነጭ ድህነት፣ አስከፊ ድህነት የዛሬ 40 ዓመት የነበረው ዛሬም አለ። ገና ያንን ድህነት አልፈታንም። ህዝባችንን በተሻለ ህይወት ለማድረግ የሚያስችል ሁኔታ ገና አብዛኛው ህዝባችንን አልፈታንም። እኩልነት፣ ነጻነት፣ ዴሞክራሲ፣ ፍትህ፣ የህግ የበላይነት እነኚህ ገና ናቸው። ከ40 ዓመትም በኋላ አሁንም ብዙ ፖለቲካ ችግሮች ጋር የመነጩ ካለፈው አምባገነናዊ ስርዓት ዛሬ እንኳን ለውጥን ተግባራዊ እያደረገ እየሞከረ ያለ መንግስት ቢኖርም እነኚህ ገና ብዙ የሚቀራቸው ስራዎች ናቸው። ያ ትውልድ ያነሳቸው አብዛኞቹ ጥያቄዎች እስካሁን አልተመለሱ። መሬት ላራሹ ሊባል ይችላል። አዎ፣ ያኔ መሬት ላራሹ ታወጀ። አብዛኛው ገበሬ ከጭተኝነት ከገባርነት ወጣ። ግን ሪሊ መሬት ያራሱ ነው ወይ ዛሬ የሚለው ራሱ ትልቅ ጥያቄ መስለኛል። ያኔ የተነሱ ጥያቄዎች አልተመለሱም አብዛኞቹ የሚል በሂደት በትግል የሚመለሱባቸው ምናልባት አሁን የምናደርገው ትግል ዴሞክራሲያዊ ትግል፣ ሰላማዊ የሆነ ህጋዊ የሆነ ትግል ይሆናል። ግን የሚቀጥሉ ይመስለኛል።
መልካም። ትልቁን ጥያቄ እናንሳ። ምናልባትም በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮች በየቤታቸው በያሉበት እንዲወያዩበት የምንጋብዝበት ጥያቄ ይሁን። አቶ ናምንም ደጋግሞ እንዳሉት በዚያ ዘመን የተነሱ ጥያቄዎች ዛሬም አለመመለሳቸውን ግምት ካስገባን ከመጽሐፉ ሁለት ጭብጦችን ላንሳና መሰረታዊን ጥያቄ ላስከትል። ገና በለጋ እድሜያቸው የተቀጩት እኔም በእድል ያደግኩበት አስገራሚ ትውልድ ወጣቶች ኢትዮጵያ የሚለው የእናት ሀገራቸው ስም ሲጠራ ልዩ የሆነ ኩራት፣ የሀገር ፍቅር ስሜት ይሰማቸው ነበር ይላሉ። በዚያ ሰዓት እርሳቸውና መሰሎቻቸው የተነሱበትን ለትግልም የተሰለፉበትን ሲያስረዱ አቶ አብዩ እናት ሀገራችን ኢትዮጵያ በረጅም ውጣ ውረድ የሞላበት ጉዞዋ በእኛ እድሜ እንኳን ባየነው ለማስታወስ የሚዘገንን መከራና ፈተና ያሳለፈችበትን ታሪክ ለማንሳት መፍራቱም ተገቢ አይደለም ይላሉ። የዚህን አይነት ውይይቶች የሚያነጋግሩበትን ሁኔታ አስፈላጊነት ሲገልጹ ታዲያ በልቦለድ መልክ የተጻፉትን ጥቂት መጽሐፍት ጨምሮ ግራና ቀኝ ተሰልፈው በታገሉ ወገኖች የተጻፉ እንደየፖለቲካ እምነትና ውክልናቸው አወዛጋቢውንም ጨምሮ ጥሩ ጥሩ ሊባሉ የሚችሉ መጽሐፍት በባለታሪኮቹ ለንባብ በቅተዋል። ከተነሱ ጭብጦች፣ የተለያዩ መድረኮች ከታዩትም ሁኔታዎች በኋላ በእርግጥ በቂና ተጨባጭ ትምህርት ቀስመናል ወይ? እንደ ሀገር፣ እንደ ሕዝብ ያን ሁሉ ወጣት ለፍጅት የዳረገ ሁኔታ ትምህርት ሰጥቶናል ወይ? የትላንት ውስታዎች አሉ፣ በርካቶች ተገደሉበት፣ ዛሬም ከግጭት ያራቅንበት። ለዚህኛው ጥያቄ ዶክተር ሞገስ እርሶን ላስቀድም።
የተማርና አይመስልኝም አንደግሳሰው ተስፋ ማቆሳውን የሚያሳዝኑ ሁኔታዎች አሉ። ምክንያቱም አንዳንድ ጊዜ ወደፊት አንድ ደረጃ ሄደን ወደ ኋላ አራት አምስት ደረጃ ምን ይመስለኛል። በቀደም አሳሴ ጊዜ የነበረው በኢትዮጵያና በኤርትራ ነጻነት ዛሬ ያለ አይመስለኝም። በኢትዮጵያ አሁን ተደረሰ እንጂ በኤርትራ አሁንም የነጻ ፕሬስ የሚባል ነገር፣ ብዙ አይነት ፓርቲ ነገር፣ ነጻ ምርጫ ነገር የሚባል ነገር የለም። ድሮ ተሻሽለን ኢትዮጵያውያንን ብለን ዘር ወገን ሳንለይ አብረን እንጓዝ ነበር፣ አብረን እንዶልስ ነበር፣ አብረን ነው እንሸፍት ነበር። አሁን ያ ነገር ያለ አይመስለኝም። መጠንቀቅ ያለብን አሁን አንዳንድ ነገር ሆ ብለን ተነስተን ከመወቃቀስ ይልቅ ራሳችን መመርመር ያለብን ይመስለኛል። ምን አይነት ህዝቦች ነን ብለን ማሰብ አለብን። እና ድሮ እሴቶች እንደነበሩን አብረን እንደኖርን እንደተፋቀርን ትልቅ ህዝብ እንደነበርን ካላየን በስተቀር ሁልጊዜ አንዳንዶቹ በሚያነሱት ሽብርና ቁጭት እየተነሳን እንደገና ራሳችንን እያወረድን ከሌሎች አፍቃሪ ሀገሮች የሚባስ እንዳንሆን በጣም በጣም እሰጋለሁኝ። ለዚህ ነው ይህንን ያለፈው ታሪክ ስንመለከት አንዱ ወገን ብቻ ተወቃሽ አድርገን ከሄድን ሌላውን ወገን ምንም ጽፋቱን ሳናይ ከሞገስ ነው ስላሸንፍ ብቻ ያ ችግር እንደገና ለሚቀጥለው ትውልድ ለሚቀጥለው ዙር እልቂትና ፍጅት ያጋልጠናል። በጣም እሰጋለሁ።
መልካም አቶ ናምን፣ ዶክተር ሞገስ ያሉትን ሰምተዋል። አልተማርንም፣ ወደ ከፋም ሁኔታ እንዳንገባ ስጋት አለኝ ነው ያሉት። ምን ይላሉ?
እኔም ስጋቴ እሱ ነው። ከዛ ትውልድ የምንማረው ከፍተኛ ሀገር ፍቅር የነበረው የህዝብ ፍቅር የነበረው ራሱን አሳልፎ ሰጠ ብለናል። በሌላ በኩል ግን የዓለም አቀፍ ሁኔታውም በዛ ዘመን የነበረው በጣም ገዢ የሆነ አስተሳሰብ ርዕዮተ ዓለም ፍልስፍናም ጭምር ሀገር ውስጥ የነበረው ሁኔታ ወደዛ እንደገፋው ብለናል። ግን ያ ርዕዮተ ዓለም አሁን የምንማረው ለዚህ ትውልድ ፋይዳ ያለው ለወደፊትም ምንም አይነት እውቀት ምንም አይነት ፍልስፍና ምንም አይነት ርዕዮተ ዓለም ፍጹማ የሆነ የሀገርን የህዝብን ችግር ሊፈታ የሚችልበት አቅም የለው። ሁሉም እውቀት፣ ሁሉም ፍልስፍና፣ ሁሉም ርዕዮተ ዓለም አንጻራዊ ነው። ዛትስ ዋይ ዴሞክራሲ ብቻ ነው መደማመጥና ሌላውም ሀሳብ ከሌላውም እውነት ሊገኝ ይችላል ከሌላውም እውቀት ሊገኝ ይችላል የሚለው መቻቻል እና ብዝሃተ ሀሳብን ቶለሬት ማለት መቻል መቀበል ከሌላውም መማር የሚገባል። ለዚህ ነው አይ ቲንክ የዛ ትውልድ የተለያዩ ግራ ርዕዮተ ዓለም ያ ርዕዮተ ዓለሙ ራሱ ኢነር ሎጂክ ሳይንሳዊ ሶሻሊዝም ከተነሳ ለሁሉም ችግር መፍትሄ አለ የሚል ከርዕዮተ ዓለሙ አልፎ ድርጅታዊ እኔነት የድርጅታዊ ኢጎም ስለነበረ ከዛም የሰዎች ድክመት የሰዎች አምቢሽን የመሪዎች ተጨምረው ነው ብዙ ትርምስ ብዙ ትራጀዲ ብዙ እልቂት የፈጠረው። ስለዚህ ያ የሚያስተምረን ለሀገራችን ኢትዮጵያ የሚያዋጣው በዴሞክራሲያዊ ስርዓት የተለያዩ ሀሳቦች በሰላማዊና በህጋዊ መንገድ ተቻችለን ያንን ኖርም ያንን ባህል ሀገራችን ውስጥ ማስፋት ነው። ቸርችል ይመስለኛል ያለው ከሁሉም አይነት የፖለቲካ ስርዓቶች ዘ ወርስት ቢሆንም ዘ ቤተር የዴሞክራሲያዊ ስርዓት ነው። ዴሞክራሲ ራሱ ፍጹም አይደለም፣ ነገር ግን ቢያንስ የተለያዩ ሀሳቦችን ቶለሬት አድርገ ለህዝብ አቅርበ ተከራክረ የምትቀጥልበት በምርጫ እየተመረጥ የምትተካካበት ስራ ነው። የእነኛ ርዕዮተ ዓለሞች በተማሪው ንቅናቄ በግድም በዓለም አቀፍ ሁኔታም በሀገራዊ ሁኔታም ተገብቶ የወጣበት ፍጹማዊ አምባገነናዊ ስርዓቶችን ነው የመሰረቱ። አሁን ወታደሩ እንደዚህ ያደረገ የወታደር ሶሻሊዝም ይባላል። ሲቪሉም ቢመጣ ኖሮ የግራ ድርጅቶቹ በስልጣን ላይ ቢመጡ ኖሮ በሰብአዊ መብትም ሆነ ሌሎችን ሀሳቦችን ሌሎች አማራጮችን ከማየት አኳያ የተሻለ ያደረጉ ነበር ለኢትዮጵያ ለሚለው አምኖ ሹር። በእርግጥ ይሄንን ጥያቄ ይሄ ቢሆን ኖሮ ብሎን ታሪክ እንደመጠየቅ ነው። ሂትለር ቢያሸንፉት ኖሮ ስታሊን እንደዚህ ቢሆን ኖሮ የሚለውን አይነት ሊሆን ይችላል። ግን ዋናው ሎጂክ እዚህ ላይ ያመጣሁት ርዕዮተ ዓለሙ ለሁሉ ችግር እውቀት አለኝ ለሁሉ ችግር መፍትሄ አለኝ የሚለው ሳይንሳዊ ሶሻሊዝም ያመጣው ዲዛስተር ነው። ይሄ ደግሞ በፍጹማ የሆነ አመለካከት የሌላውን ሀሳብ እንዳትሰማ እኔ ብቻ አውቃለሁ እኔ ብቻ መፍትሄ አለኝ እንድትል ያደርጋል። ከዛም ጋር ተገናኝቶ ደግሞ የድርጅቶችም የግለሰቦችም የመሪዎችም ድክመት የወሰዱት አቋም የወሰዱት ስትራቴጂ ስህተቶች በርካታ ፋክተሮች አሉ። በዚህ ላይ ራሱ ገና ምንም ኮንሰንሰስ የለም ሊኖርም የሚችል አይመስለኝም። በተለያዩ ጎራ የነበሩት ተዋናዮች ገና እየጻፉ ነው፣ በደርግም በኩል የነበሩት በመኢሶንም በአያባ እና ዋናው ከዛ የምንማረው ለዚህ ትውልድ ፋይዳ ያለው የኢትዮጵያን ችግሮች ለመፍታት መደማመጥ አለብን፣ መቻቻል አለብን። አንዱ ቡድን ብቻ ጋር ወይ አንዱ ግለሰብ ሀዌቨር የተራቀቀ የመጠቀ ቢሆንም የሰው ልጅ ውሱን ነው፣ እውቀትም ውሱን ነው ሬሌቲቭ ነው። ስለዚህ ዴሞክራሲ የሚጠቅመን የተለያዩ ሀሳቦች ተፋይተው የተሻለው ሀሳብ እንዲወጣ ነው። አይ የኔ ብቻ መፍትሄ ካል ፍጹም አምባገነን አገዛዞች ዓለም ዙሪያ ያደረጉትን ዲዛስተር አይተናል። ኢትዮጵያም ውስጥ የሆነው ይሄ ነው። ስለዚህ ነው ዴሞክራሲን ማጎልበት ዴሞክራሲን እንድንለማመድ ትልቅ ሌሰን የሚሆነን ሀሳቦችን ቶለሬት ማድረግና መነጋገር፣ መደማመጥ፣ መወያየትና የዴሞክራሲ ባህላችንን ለማጠናከር ያ ሌሰን ሊሆነን ይገባል።
መልካም። አልተማርንም ብቻ ሳይሆን መማር ያለብንንም ጀማምራችኋል። የክርክራችሁ መንፈስ አብሮ ከሚታዩ ጭብጦች ጋር እንዲነጻጸር ዶክተር ሞገስ ቀደም ካለው ትውልድ ነዎት፣ አቶ ናምን ከተከተለው ይልቁንም የኢሃፓን በሚመለከተው ትውልድ በዛ ውስጥ እንዳልተሳተፉ እድሜውም በጊዜው እንዳልፈቀደ በውይይቱ ያነሱትን ለአድማጮች ቀረብ ለማድረግ ያህል ነው። እንዲህ ያሉ ግራና ቀኝ የሚያነጋግሩ ጉዳዮች ላይ በነጻነትና ግለሰብ ላይ ያላነጣጠረ ክርክር በዚህ ፕሮግራም እናበረታታለን። ይበልጥም እየተለመደ የሚገፋበት ይመስለኛል። በሀገር ፍቅር ጉዞ ቅጽ አንድ አቶ አብዩ ብርሌ የጻፉት ዳጎስ ያለ መጽሐፍ መነሻ በማድረግ በመድረኩ ያቀረባችሁት መከራከሪያ ነው ለዚህ ውይይት ምክንያት የሆነን። ዶክተር ሞገስ ገብረ ማርያም፣ አቶ ናምን ዘለቀ እንግዶቼ ለጊዜያችሁ ለመልካም ውይይታችሁም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም እናመሰግናለን አቶ አሉላ።
ታንኪዩ።